ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ጦርነት ምክንያት ከትምህርት ተፈናቅዬ እገኛለሁ። ከጦርነቱ በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበረን። እንደ ሁሉም ተማሪ እኔም ተምሬ ለሀገሬ ለቤተሰቤ ተስፋ ነበረኝ። አሁን ግን ተስፋችን ወደ መጨለም እየሄደ ነው።
ቀደም ብለን የሰማነው በሰሜን ኢትዮጵያ ባለው ውጥረት ምክንያት ላለፉት 2 ዓመታት የከፍተኛ ትምህርት መግቢያ ፈተና መውሰድ ካልቻሉ ወጣቶች መካከል አንዱን ነው። ጦርነቱ በተማሪዎች ላይ ያሳደረውን ጫና በሚያሳየው ዘገባ ቆየት ብለን በሰፊው እንጨዋወትበታለን። በሌላ ጉዳይ ግን
አሁን ጊዜ የሚመስጠኝ ነገር በአንድ ተቀብሮ ቤተሰቦች ሁሉም በቃ ፍቅር ነው፣ መረዳዳት፣ መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል። ጠብ የለም።
አሁን ደግሞ የሰማነው ላለፉት 20 ዓመታት በዱር እንስሳትና አካባቢ ጥበቃ መሻሻል ላደረገው አስተዋጽኦ ከሰሞኑ ዓለም አቀፍ ሽልማት የተሸለመውን አቶ ጌታቸው አሰፋን ነው። እሱንም ቆየት ብለን ሙሉ ዘገባውን እናሰማችኋለን። ከነዚህ በተጨማሪ ዓለም አቀፍ መነጋገሪያ ስለሆነው ዘ ውመን ኪንግ ፊልም የሚያወሳ ዘገባም አለን። ትኩስ ስፖርታዊ ዜናዎች፣ እንዲሁም ሌሎች ጉዳዮችም በምሽቱ ተካተዋል። ሳስተናግዳቸው የማመሸው ሀብታሙ ዝዩ ነኝ። የዛሬ የምስልና የድምፅ ምህንድስና ከዋኝ ደግሞ ኤልያስ አስማረ ነው። አብራችሁን ቆዩ። በድጋሚ አሁን ወደ መጀመሪያ ወደ ያዝንላችሁ ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። አስቀድሞ በኮቪድ ወረርሽኝ ምክንያት የኋላ የኋላ ደግሞ በክልሉ በነበረው ጦርነት ምክንያት ከትምህርት ዓለም የተራራቁት የትግራይ ክልል ተማሪዎች በሚሊዮኖች ይገምታሉ። ከነዚህ መካከል የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ከፍተኛ ትምህርት ተቋማት ለማምራት ፈተና የሚጠባበቁ ደግሞ በሺዎች የሚቆጠሩ ወጣቶች አሉ። ለአሜሪካ ድምፅ ሀሳባቸውን ያካፈሉት የተወሰኑት ተማሪዎች እንደ እኩዮቻቸው ለፈተና ለመቀመጥ ባለመቻላቸው የደረሰባቸውን የስነ ልቦና ጫና አልሸሸጉም፣ ሊደረግ ይገባል ያሉትንም አጋርተዋል። ሙልጌታ ጽባ።
በረከት ተክሉ ይባላል። በ2012 ዓመተ ምህረት ትምህርት በክልሉ በኮቪድ-19 ምክንያት ሲቋረጥ የ10ኛ ክፍል ተማሪ እንደነበረ ገልጿል። ቀጥሎም በተፈጠረው ጦርነት ወደ ትምህርት ገበታው ሊመለስ እንዳልቻለ ይናገራል።
ከሶስት ዓመት በፊት በአድርጋት ይማር ነበረ። ያው አሁን ያለሁበት ሁኔታ ደግሞ እንደሚታወቀው በጦርነት ምክንያት ከትምህርት ተፈናቅዬ እገኛለሁ። ከጦርነቱ በፊት እንደሚታወቀው ሁላችንም ተማሪዎች የላቀ ተስፋ ነበረን። እንደ ሁሉም ተማሪ እኔም ተምሬ ለሀገሬ ለቤተሰቤ ተስፋ ነበረኝ። አሁን ግን ተስፋችን ወደ መጨለም እየሄደ ነው። እንጃ አላውቅም። በዚህ ጦርነት ምክንያት ህልማችን ሁሉ ተሰናክሏል። ያው እኛ የነበርንበት ትምህርት ቤት እንደሚታወቀው ከ8ኛ ክፍል ጥሩ ውጤት ያመጣችሁ ተብለ ነው የተለየ ነው። የምንማርበት የነበረው ሂደት በጣም ደስ የሚል ነበረ። ጊዜያዊ ትምህርታችን በደንብ ነው የምንከታተል የነበር ነው። ያው በኮሮና ምክንያት ተቋርጦ ነበር። ከዛ በመጣው ጦርነት ምክንያት ሙሉ በሙሉ ከትምህርታችን ሰናት ተሰናክለናል። ያው አድጋቲም እየተደበደበ ነው። እንደ ተማሪ ትምህርት ቤት ሲዘረፍ ካምፕ ሲሆን ጥሩ ስሜት አይሰማህም።
ከአድግራት ከተማ በጦርነቱ ምክንያት ወደ መቀለ እንደመጣ የገለጸው በረከት በጊዜው ጥሩ ውጤት ላመጡ ተማሪዎች አድግራት ዩኒቨርሲቲ ባዘጋጀው ትምህርት ቤት ይማር እንደነበረ ገልጾ አሁን ግን እሱ ይማርበት የነበረው ትምህርት ቤት በጦርነቱ መውደሙ ገልጿል። በትግራይ ክልል ዘንድሮ የ12ኛ ክፍል ዩኒቨርሲቲ መግቢያ ፈተና መፈተን ይገባቸው የነበሩ ተማሪዎች እስካሁን የ10ኛ ክፍል ትምህርታቸው እንዳቋረጡ ይገኛሉ። የነሱ እኩያ በሌሎች የኢትዮጵያ ክፍል የሚገኙ ተማሪዎች የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ሲፈተኑ ሰንብተዋል። በዚህ ጉዳይ ላይ ለበረከት አስተያየቱን ጠይቄዋለሁ።
እኛ ከትምህርት ማዕድ ተርፈን ሌሎች ተማሪዎች ከትግራይ ውጭ ያሉ ተማሪዎች ተፈቱ። የኛ እኩል የነበሩ ተፈትነው ወደ ዩኒቨርሲቲ ሲያልፉ እንደማየት የሚያሳምም ነገር የለም። ያው እንደ ተማሪ እኛም ሁሉም ተማሪ ትምህርት ይገባዋል። እኛ ተርፈን እነሱ ሲፈተኑ ማየት ግን በጣም ይከብዳል። ስሜቱን እንጃ። በእኛ ቦታ ሆናችሁ ብታዩት በጣም ይከብድ ነበር። ከሶስት ዓመት በፊት የ10ኛ ክፍል ተማሪ ነበርኩ። እንዳልኩት የሰውነት ቁመና ልክ እንደ ሁሉም የ10ኛ ክፍል ተማሪ ነው። አሁን አሮነው እንጃ የሰውነት አቋሚ ጥራሽ ጽምም አውጥቻለሁ። አሁን ዩኒቨርሲቲ አንደኛ ዓመት መሆንበት በቀጣይ ትምህርት ሲጀምር 10ኛ ክፍል በጣም እንጃ ይከብዳል። ተማሪዎች ደግሞ እዛ ተፈትነው እነሱ አንደኛ ዓመት ተማሪ እኛ 10ኛ ክፍል ስንጀምር እንጃ ስነልቦናው ተጽዕኖም ይኖረዋል።
ጽዮን አብርሃ የተባለች ሌላ አስተያየት የሰጠችን ተማሪ በበኩሏ ጦርነቱ በሰው ህይወትና አካል ከፍተኛ ጉዳት ያደረሰ ይገኛል ብላ፣ በትምህርት ህይወቷ ደግሞ ዘንድሮ የ12ኛ ክፍል ፈተና መውሰድ ሲገባት ገና 10ኛ ክፍል እንዳለች፣ በዚህም ለተመለሰው የማችል ጊዜ መክሰሯ ገልጻለች።
ትምህርት ሲቋረጥ ያ እንደነገርኩ 10ኛ ክፍል ነበርኩኝ። የተቋረጠበት ምክንያት ምንም እንኳን በኮሮና ቢሆን አሁን ግን በጦርነቱ ቀጥሏል። እንደኔ አይነት ተማሪዎች ሌሎች አካባቢዎች ሳይ እነሱ ሲማሩ እኛ ደግሞ ስለ ጦርነት ስናስብ እኛ ቀን ተቀን ስናስብ እኛ የምናስበው ሁልጊዜ ድሮን መጣ ጥሜት እና ጦርነት ሁሉም ጎድቶናል።
ጦርነቱ የወጣቶች ህይወትና ጊዜ ነው እየበላ ያለው ሲል ደግሞ በረከት ተናግሯል።
ያው እንደሚታወቀው የትግራይ ወጣት በሙሉ ከኔ ክፍል እኩያ ነበሩ ሊሆኑ ይችላሉ። ወረራ ለመመከት ብለው ወደ ግንባር ሄደዋል። ለቀጣይ መማር እፈልጋለሁ። ጓደኞች እዛ ሄደው ተሰውተው ይሆን ይችላል። እንጃ ካንተ ጋር ሲማር የነበረ ነገር ወደ ትምህርት ስትገባ ከጎን ሳትሳየው ቅር ሊልህ ይችላል። ድሮን ድደባብ እዚህ ሰላማዊ ሰው በድሮን የተደበደበ ይገኛል። ያው ትምህርት ቤታችን የተደበደበ ነው። የፈጣሪ እቅድ ሆኖ ከአሁን በኋላ ወደ ትምህርታችን ልንመለስ እንችላለን። ግን በዚህ አጋጣሚ በድሮን ትምህርት ቤታችን የተደበደበ ነው። ምንም በማያውቅ ህዝባችን እየተገደለ ነው በድሮን ምክንያት ሰላማዊ ህዝባችን። ያው ከቻላችሁ ይሄ ጦርነት ቢቆም እንመኛለን። በሰላማዊ ድርድር እንዲቆም እንመኛለን። የሆነው ነው። የድሮን ድብደባ በሲቪሊያን ለሚደርሰው፣ በከተሞች በትምህርት ቤቶች ለሚደርሰው የድሮን ድብደባ እንዲቋረጥ እንመናለን።
ጦርነቱ ቁሞ በሰላማዊ መንገድ ሊፈታ ይገባል ብላለች ጽዮን።
እኔ መማር ፈልጋለሁ። ትልቅ ተስፋ አለኝ። ትልቅ ራዕይ አለኝ። ያው በዚህ ምክንያት ህይወታችን ሲኦል ሆኗል። መተንፈስ አልቻልንም። እንደምታየው ብዙ ሰዎች ተፈናቅለዋል። ብዙዎች ሙተዋል፣ ቆስለዋል። በዚህ ጦርነት እንደኛ እድሜ ያሉ ልክ ተፈናቅለዋል። ከትምህርታቸውም ከህይወታቸውም ከቤተሰቦቻቸውም ተፈናቅለዋል። ቢካዝ ኦፍ ዲስ ሲቹዌሽን ማለቴ በዚህ ሁኔታ እንደ ሌሎች ሰዎች እኔም ህልም አለኝ፣ ራዕይ አለኝ፣ ተስፋ አለኝ። አንድ ቀንም ሰላም ይሆናል እና ወደ ትምህርት ይመልሳለሁ ብዬ አስባለሁ። አሁን የምፈልገው ነገር ቢኖር ሰላም እንዲሆን ነው። ሁለቱም መንግስቶች ወደ ጠረጴዛ መጥተው እንዲነጋገሩ እና በሰላም እንዲፈቱት እመኛለሁ።
በረከትም ተመሳሳይ አስተያየት አለው።
ያው የቀጣይ ምኞቴ እንደ ሁሉም ኢትዮጵያዊ ሰላም ፈላጊ ምኞት አለኝ። ሁላችንም ወንድማማቾች ነን። ይህንን የጦርነት አውድማ ታችሁ የሰላም ሂደቱን ብታፋጥኑ ለእኛም ከትምህርት ተተጓጉለናልና ወደ ትምህርት የምንመለስበትን አጋጣሚ ቢታመቻችሁልን ሰላሙን ሁሉ ለኢትዮጵያ ሕዝብ እመኛለሁ።
በ2012 በትግራይ ክልል ትምህርት ሲቋረጥ 1.4 ሚሊዮን ተማሪዎች በትምህርት ገበታ እንደነበሩና አዲስ የሚገቡና መመረቅ የሚገባቸው ተማሪዎች ጨምሮ በዚህ 3 ዓመታት በክልሉ ከ2 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው መስተጓጎላቸውን ነው ከክልሉ ትምህርት ቢሮ የተገኘ መረጃ የሚያሳየው። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም።
ሙልጌታ አጽብሃ እናመሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ጌታቸው አሰፋ ከ20 ዓመታት በላይ በሰሜን ተራሮች ላይ ኑሮውን ያደረገ የዱር እንስሳትና የአካባቢ ጥበቃ ባለሙያ ነው። ጌታቸው በተለይም በሰሜንና በባሌ ተራሮች ከሚኖሩት ለኢትዮጵያ ብርቅዬ ከሆኑት ቀይ ቀበሮዎች ጋር ባለው ቁርኝት የተነሳ በአካባቢው የቀበሮ ሰው የሚል ቅጽል ስም እስከ ማትረፍ ደርሷል። ጌታቸው በቅርቡ መንከና ትራቨርስ በተሰኘ የዱር እንስሳት ጥበቃ ውድድር ላይ የ2022 ለዱር እንስሳት ጥበቃ ጥልቅ ፍቅር ያላቸው ባለሙያዎች ውድድር ውስጥ ገብቶ የህዝብ ምርጫ አሸናፊ ሆኗል። ኤደን ገረመው ጌታቸውን አግኝታ አነጋግሯለች። ቆይታቸው ጌታቸው ራሱን ከሚያስተዋውቅበት ይጀምራል።
ጌታቸው አሰፋ እባላለሁ። የተወለድኩት ደባርቅ ከተማ በሰሜን ተራራዎች ብሔራዊ ፓርክ መግቢያ ላይ የምትገኝ ጥንታዊ ከተማ ነች። የመጀመሪያ ደረጃ ትምህርትና ሁለተኛ ደረጃ ትምህርትንም እዚህ ደባርቅ ከተማ ነች የተማርኩት። ከዛ በኋላ በወንዶ ገነት የደንና የተፈጥሮ ሀብት አስተዳደር ኮሌጅ ነው የተማርኩት። ከዛ በኋላ ያው እንግዲህ ኢትዮጵያ ቀይ ቀበሮ ጥበቃ ፕሮግራም ያለፉት 20 ዓመታት ከ1995 ጀምሮ እስካሁን ድረስ በማገልገል ላይ ይገኛሉ።
እሺ፣ በድጋሚ በጣም አመሰግናለሁ ጌታቸው። እንግዲህ የ2022 የመኪና ሽልማት ወይም አዋርድ በምታደርገው ተሳትፎና በምታደርገው ስራ ከቀይ ቀበሮች ጋር በተያያዘ ከፍተኛ የሆነ ድምጽ በማግኘት በህዝብ ተወዳጅ የሆነን የሚለውን ሽልማት አግኝተሃል እና በቅድሚያ እንኳን ደስ አለ።
እንኳን አብሮ ደስ አለን። በጣም አመሰግናለሁ።
እሺ፣ እስቲ ጌታቸውንና ቀቀበሮችን ከሌሎቹ የዱር እንስሳት ወይም ደግሞ የተፈጥሮ ጥበቃ ለየት አድርጎ ያቆራኛቸው ነገር ምንድን ነው?
1995 ዓመተ ምህረት ጀምሮ ነበር የመጀመሪያ ጊዜ ቀቀበሮችን ያየኋቸው እና በስራ ኖሯቸው እና አጠቃላይ ሁኔታቸው የተረዳሁበት በዋሌ ተራራዎች ብሔራዊ ፓርክ ነው። መጀመሪያ እዛ በብዛት የቀቀበሮ የሚገኘ ነበር በወቅቱ። እዛ ቦታ ላይ ሂጄ ያው የምከታተላቸው ጊዜ ስልጠናውንም እዛው ነው የወሰድኩት እና በቃ ቀቀበሮች ማለት አኗኗራቸውን ስትከታተዩ በቃ ያሉበትን ሁኔታ ስታስቢው አለማችን እንግዲህ ያው በጣም በመጥፋት ላይ በጣም በአደገኛ ደረጃ ለመጥፋት ላይ ካሉ የውሻ ዝርያዎች ውስጥ እንግዲህ የቀቀበሮ ነች። በኢትዮጵያም ያው ብቻ የምትገኝ ናት ዝርያዋ። በቃ አኗኗራቸው በጣም በጣም ለየት ስለሚል በዛ ምክንያት በቃ ከዛ በኋላ ሰሜን ተራራዎች ብሔራዊ ፓርክ መስሶች ታያን ጀመር። ለምሳሌ አሁን ጊዜ የሚመስጠኝ ነገር በአንድ ቀቀበሮ ቤተሰቦች ሁሉም በቃ ፍቅር ነው፣ መረዳዳት፣ መፈቃቀር ብቻ ነው ያለው እና በቃ ሁሌ ይገርመኛል። ጠብ የለም። በተለይ የመራቢያ ጊዜያቸው ሲደርስ የሚያደርጉት ትብብር፣ ጥበቃ፣ በሴቷ የሚያደርጉት እንክብካቤ፣ ግልገሎቹ ከተወለዱ በኋላ የሚያደርጉት የአመጋገብ ጥበቃ፣ አኗኗራቸው ሁኔታ እጅግ በጣም በጣም ይቃ ይመስጠኛል እና እዛ ውጭ በቃ ቀበሮዎች ውስጥ ሌላ ላይፍ የለኝም። በቃ እኔ አንድ ቀበሮ የሆነ ነገር ሆነ ከተባለ ተገደለ ከተባለ ወይም ደግሞ አጋጣሚ መስክ ላይ ታሞ ካየሁት እኔ ረፍት የለኝም። ተመልሼ ነው ወደ መስክ የሚሄደው። ስፔሻሊ ወደዚህ እንትንስ ተገባሁበት ምክንያት ማለት ነው ከሁለት ዓመት በፊት አንድ ቀይ ቀበሮ ያው በጥይት ተመትቶ ወስዶ ነበር እና በጣም ተስፋ ቆርጠን በነበረበት ሰዓት በቃ ቀበሮ የኋላ እግሩ ነው የተመታው እና ቶታሊ ያው የኋላ እግሩ ያው ተጎድቶ ነበር እና ቀበሮ በተለይ ለሀምሳ ቀናት ልዩ እንክብካቤና ክትትል እናንትን ያደረግነው እሱ ታሪክ በተለይ በጣም አዋርዱ በጣም ትልቅ ኃይል የሆነ እሱ ነው። ሀምሳ ቀናት በቃ ሕክምና አድርገን መግበን ተታትለን ከዛ በኋላ ሬዲዮ ኮለር አንገቱ ላይ አድርገን አራት ወር ከምናምን በዛ መሳሪያ ክትትል አድርገን በቃ በጣም ብዙ ፈተናዎችን አይቶ ያቀበሩ ከዛ በኋላ የራሱ ፓርትነር አግኝቶ ወልዶ ማለት ነው ታፍንቶ አንድ አካባቢ ላይ እየኖሩ ነው። ያ ታሪክ በጣም ደስ ምስል አስፋበሻ ወርድ ፎር ኮምፓሽን ኮንሰርቬሽን ነው የሚለው እና ያ ዱራ እንስሳት ልቅ ፍቅር ያለው እና ለየት ያለ ስራ የሚለውን ነገር ስፔሻሊ ይሄ ዩኒክ አደረገው። እሱ ላይ ዩናምን ነው በረዶ ነው መብረቅ ነው የሚባል ነገር የለም። በእኔ ይህን ፓርኩች ጓደኞችም ያ ይመሰክራሉ እና ህይወቴ በጣም ጥቁርነት አለው ቀይ ቀበሮዎች እና መኖሪያ አካባቢያቸው ላይ እንዲሁም የሰሜን ተራሮች ብሔራዊ ፓርክ በጣም የማይጠገብ ማራኪ የሆነ ተጣጥር ነው ያለው እና እዛም በመስራቴ በጣም እድለኛ ስለሆን ሌላ ቦታ አልመኝም።
እንደውም በዛ አካባቢ ለየት ያለ ቅጽል ስም አለ ይባላል። ማን ነው እሱ? ያ ስም እስኪ ለአድማጮቻችን ንገርልን።
ሚሉት ዘወልፍ ማኖስ ሰሜን ማውንቴንስ ናሽናል ፓርክ ይችላሉ። ያው የቀበሮ ሰው ለማለት ለምሳሌ ቀበሮ የሚኖሩበት አካባቢ ሳቀጠሎ የምን ከተነሳ ተሎ ለጌታቸው ደውሉ። እንኳን ቀበሮ የሚኖሩበት አካባቢ ላይ የሆነ ነገር ከተከሰተ አንዳንዴ ይገደላሉ። በቃ የሆነ ነገር ታሞ ምንትን ከተባለ ተቀድሞ ለእኔ ነው። ከዛ እኔ ደግሞ ፓርቶች ጋር ነው በቁርኝት የሚሰራ ግልጽ አካባቢ ሄዳለ ማለት ነው። 20 ዓመት ሙሉ ሌላ ቦታ አልሰራው ማለት ሰሜን ተራራዎች ብሔራዊ ፓርክ ብሰራ ዋናው ስራ የሰሜን ተራራዎች ብሔራዊ ፓርክ ቢሆን አማራ ክልል ላይ የሚገኙ ያው ከፍተኛ ደጋማ አካባቢዎች አሉ፣ የቀበሮዎች የሚኖሩባቸው እነሱም በቃ የተለያዩ ሙያተኞችን ያው ስልጠና ለመስጠትም እና ሌሎች ስራዎችን ለመስራት ይንቀሳቀሳሉ። በነገራችን ላይ ቀይ ቀበሮ ላይ ይሰራለሁ ሲባል ግን ሁሉ የቀበሮ ላይ ብቻ አይደለም ማለት ቀበሮ ያው እኔ ልዩ ፍላጎቴ ወይም እንትነት ነገር ግን ከፓርክ ሰራተኞች ጋር እና እንዲሁም ከተለያዩ አጋር ድርጅቶች ጋርም ብዙ ስራዎችን እሰራለሁ። ለምሳሌ ፓርኩ አደጋ ላይ የነበረ ፓርክ ነው። በአደጋ መዝገብ ተመዝግቦ ለብዙ ጊዜ ኖሯል። እንግዲህ እሱን አደጋ ላይ ለማውጣት በተደረጉ የተለያዩ ጥረቶች እኔም ከፓርኮች ጋር በጣም ብዙ ነገሮች እንሰራለሁ። ለምሳሌ ፓርኩ የመተዳደሪያ እቅድ አልነበረው። ለዚህ ማኔጅመንት ፕላኑ ሲዘጋጅ ከመጀመሪያ እስከ መጨረሻ ሆነ በጣም ብዙ ነገሮች እንሰርቻለሁ። ሁለተኛ ሌላው አሁንም ደግሞ መመዘኛ ውስጥ ያሉ ማህበረሰቦች ነበሩ። አንደኛው የግጭ ማህበረሰብ ነው ፓርክ ውስጥ ያለና ያው ዋና የመኖሪያ እንስሳዎች የዱር እንስሳት መኖሪያ ዋናው ኮሪያ ላይ ስለሚገኝ ህዝቡ መልቀቅ አለበት ተብሎ ነበር። ሌላ ደግሞ አንድ የእንስሳዎች አሁን መተላለፊያ ኮሪደር ደግሞ አርፋዚ የሚባል ቦታ ሁለቱም ቦታዎችን ለማስጠቀቅ በተደረገው እንቅስቃሴ ከፍተኛ ድርሻ ነበረን እና ብዙ ስራዎችን ፓርኮች ጋር እሰራለሁ።
ለየት ባለመልኩ አሁን እነዚህ የቀይ ቀበሮች ኢትዮጵያ ውስጥ ብቻ ነው የሚገኙት። ለኢትዮጵያ ልዩ ናቸው፣ ብርቅዬ ናቸው ግን በአናኗራቸው ላይ ደግሞ ስጋት የተደቀነባቸው እንደውም በአሁን ሰዓት 500 ቀይ ቀበሮች ብቻ ቀርተዋል ይባላል እና እነሱን በተለየ መልኩ ስጋት የደቀነባቸው ነገር ምንድን ነው?
ስጋቱ ምንጊዜ የሰው ልጅ ነው። አራዊቶች ቀይ ቀበሮን ብቻ ሳይሆን ለሌሎች አራዊቶች ስጋቱ የሰው ልጅ ነው። አንደኛ የእርሻ መሬት መስፋፋት፣ ያው ማህበረሰቡ እዛው ግቢ የሚኖሩበት አካባቢ ያለው በየጊዜው ቀጣይ ያሰፋል። መኖሪያ አካባቢያቸው ብዙ ጊዜው እየቀነሰ ነው የሚሄድ። ሁለተኛው ደግሞ የግብሻ በሽታ እና አናይን ዲስፔንተር የሚባል በሽታ አለ። እሱ ከውሻ ወደ ቀይ ቀበሮች ወይም ደግሞ ወደ እንስሳት በቀላሉ የሚተላለፉ። በዚህ ምክንያት በተለይ በባሌ ተራራ ውስጥ ብሔራዊ ፓርክ ላይ በጣም ከፍተኛ በየሶስት አመቱ ይከሰታል በሽታ እና እሱ ትልቅ ስጋት። ሌላው ሶስተኛው ደግሞ ምንድነው አንዳንድ አካባቢዎች ላይ ደግሞ ግድያ አለ። ወደ እኛ አካባቢ አንዳንዴ ቀበሮች ያው በግና ያው ፍየሎችን ያጠቃሉ። በዚህ ምክንያት ገበሬው ማወቅም ባለማወቅም እንግዲህ ቸው ላይ ተጽዕኖ ስለፈጠረ ነው እንደዛ።
ይሄ ሽልማት ወይም ደግሞ ይሄ እውቅና በስራህ ላይ የሚያመጣው ተጽዕኖ ወይም ደግሞ ምን ነገር አጉልተህ እንድትሰራ ያግዝሃል? ምንድን ነው እሱ የምታስበው በቀጣይ?
ጀምር እውቅናው ብቻ ስራው ማማኘት ለእኔ በጣም ትልቅ መነሳሳት ፈጥሮልኝ። በተለይ ደግሞ አንድ አሁን ያሰብነው ለየት ያለ ፕሮግራም አለ። በዚህ በጥበቃው ላይ ሊቪንግ ዊዝ ወልፍስ የሚል ፕሮጀክት አለች ያገማት እና የቀበሮች መኖሪያ አካባቢያቸው ላይ ከሰው ጋር አጠጣጥመው እንዴት ይኖራሉ ነው። ከማህበረሰቡ ጋርም ከሌሎች ከብቶችም ሌሎች አራዊቶች ጋርም እንዴት ተጣጥመው የሚኖሩ የሚል አዲስ ፕሮጀክት ጠርጠናል እና በተለይ እሱን ፕሮጀክት በደንብ ስራ ላይ እንዲሁ በጣም ይረዳኛል ብዬ ሀይ ይመስለኛል።
እሺ፣ በጣም ነው የማመሰግነው። ከአሜሪካ ድምጽ ጋር ለነበረ ቆይታ በድጋሚ እንኳን ደስ አለ። መልካም የስራ ዘመን እመኝልሃለሁ።
እሺ፣ አመሰግናለሁ።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ፔኔሎፔ ፑኦሎ ያዘጋጀችውን ዘ ውመን ኪንግ የተሰኘውን ሙገሳና ትችት እያስተናገደ ያለውን ፊልም በተመለከተ ስመኝሽ የቆየ አጭር ዘገባ ታሰማናለች።
ሆሊውድ በውጭ ሰዎች እይታ ካልሆነ በስተቀር አፍሪካ ወይም አፍሪካውያንን እምብዛም አያሳትፍም። ዘ ውመን ኪንግ ወይም ሴቷ ንጉሥ የተሰኘው አዲስ ፊልም ግን እንደዚህ አይደለም። ፊልሙ በጀነራል ናኒስካ የሚመሩትና አስደናቂ ብቃት ያላቸው ሴቶችን ያሰባሰቡት የአጉጂ ተዋጊዎች ጠላቶቻቸው የሆኑትን አውሮፓውያንና አፍሪካውያን የባሪያ ነጋዴዎችን ሲገድሉ ያሳያል። የአካዳሚ ሽልማት አሸናፊ ቪዮላ ዴቪስ ባህሪዋ ወክላት ከምትጫወተው ጦረኛ ገጸ ባህሪ ጋር እንደሚመሳሰል ትናገራለች።
እኔ ራሴን ልክ ነጭ ጓደኞቼ እንደማየው በተመሳሳይ መንገድ ነው ያየሁት። ግን ወደ ዓለምና ወደ ፊልሙ ኢንዱስትሪ ስመጣ ነው ዓለምና ኢንዱስትሪው በተመሳሳይ መንገድ እንዴት እንደማያዩኝ የተገነዘብኩት።
The Agujis story many know about it, heard about it.
ስለ አጎጂ ታሪክ ብዙዎች ያውቃሉ፣ ሰምተዋል። ነገር ግን በፊልም መልክ ማየት የተለየ ተሞክሮ ነው።
ኒውዮርክ ግዛት በሚገኘው ሲቲ ዩኒቨርሲቲ የሚያስተምሩት ቡካሪ ሳዋዶጎ በፊልሙ ዙሪያ ስሜትን የሚቀሰቅስ ደስታና ትችትም እንዳለ ይገልጻሉ።
This is African stories. But in terms of how
ይህ የአፍሪካ ታሪክ ነው። ነገር ግን እንዴት እንደተወከለና ፊልሙ እንዴት እንደተሰራ ስንመለከት ከፊት ለፊትም ሆነ ከካሜራ ጀርባ በፊልሙ ውስጥ የአፍሪካውያን ተሳትፎ አነስተኛ ነው።
በደቡብ አፍሪካ የተቀረጸውን ዘ ውመን ኪንግ ለመስራት 50 ሚሊዮን ዶላር ፈጅቷል። ፊልሙን ፕሮዲውስ በማድረግ እንዲሰራ የረዳችው ካቲ ሹልማን እንደምትለው ሆሊውድ ፊልሙን በገንዘብ እንዲደግፍ ለማድረግ ከፍተኛ ትግል ተደርጓል።
The Black Panther opened a certain door, right? The Black Panther said, "Imagine an African nation with
Black Panther." የተወሰነ በር ከፍቷል አይደል? Black Panther አፍሪካ ተጽዕኖ አድራጊ መሆን ቢችል ብለን በአይነ ህሊናችን እንድንስል ያደረገን። እኔ ደግሞ ለምን በአይነ ህሊናችን ብቻ እንስላለን? በእውነተኛው ዓለምም ተጽዕኖ ማድረግ የሚችል ተቋም ያለው በአፍሪካ ነው ላለው። እነዚህ ሁሉ ወደፊት የምናልፋቸው ደረጃዎች ናቸው።
በፊልሙ የተሳተፉት ተዋናዮች ለውጊያው ትዕይንት በከፍተኛ ሁኔታ መሰልጠናቸውን አሜንዛ የተሰኘውን የአጎጂ ተዋጊ ገጸ ባህሪ ወክላ የተወነችው ሺላ አቲም ትናገራለች።
We were
trying to portray these
በአለም ላይ ካየናቸው ጥቂት እጅግ አስደናቂ ተዋጊዎች መካከል የሚመደቡት እነዚህን ሴቶች ለማሳየት ነው የሞከርነው። በትክክል ሰርተን ማሳየት ነው የፈለግነው።
የዳሆሚ ንጉሳዊ ግዛት ሌሎች አፍሪካውያንን ለባርነት በመሸጥ መሳተፉን በመግለጽ ፊልሙ እንዳይታይ የሚጠይቅ የአድማ ጥሪ ተደርጓል። ሆሊውድ ሪፖርተር የተሰኘው ሚዲያ እንደዘገበው ግን በአሜሪካ በነበረው የፊልሙ የመክፈቻ ቀዳሚና ሁድ ብቻ ከተጠበቀው በላይ የሆነ 19 ሚሊዮን ዶላር ገቢ አስገኝቷል። ፊልሙ በይፋ መታየት ከጀመረ በኋላ የተካሄዱ የተመልካቾች ግምገማ መሰረትም ፊልሙን ለመመልከት ትኬት ከገዙ ተመልካቾች መካከል 58 ከመቶ የሚሆኑት ሴቶች መሆናቸውንና 56 ከመቶ የሚሆኑት ደግሞ ጥቁር የፊልም ተመልካቾች መሆናቸውን አመልክቷል።
You know, it is a fact that women are the primary buyers of content.
ሴቶች የየትኛውም ይዘት ቀዳሚ ገዢዎች መሆናቸው የሚታወቅ ነው። ይህ ፊልምን ቴሌቪዥንንና የፊልም ስርጭት አውታሮችንም ይጨምራል። ስለዚህ እየጠየቅን ያለነው ለአናሳው ሳይሆን ለብዙሃኑ ተመልካች ፊልም እንዲሰራ ነው።
በፊልሙ ዙሪያ ውዝግብ ቢነሳም በአፍሪካና ከአፍሪካ ውጪ በሚኖሩ አፍሪካውያን ዘንድ ትልቅ ደስታ መፍጠሩን ሳዋዶጎ ይገልጻሉ።
And they can really identify with it even more.
በተለይ ደግሞ ራሳቸውን በውስጡ ያዩበታል። ዛሬ ጠዋት እንኳን ሁሉም ሰው ፊልሙን ለማየት እንዲሄድ የሚጠይቅ ጽሑፍ በማህበራዊ ሚዲያ ተለጥፎ ይቻላል። ምክንያቱም የፊልም ስለኛ ነው። ስለዚህ በስደት የሚኖር ማህበረሰቦች ፊልሙን ሄደን በማየታችን ኩራት ይሰማናል።
ቪዮላ ዴቪስ ለጥቁር ህዝቦች በተለይም አፍሪካና አሜሪካ ስለሚኖሩ ሴቶች ሌሎች ተጨማሪ ፊልሞች እንዲሰሩ ትፈልጋለች።
Listen, we've been here just as long as everyone else since
የተለመደ ነገር እንዲሆን ማድረግ አለብን። እንደ አውሮፓውያን አቆጣጠር ከ16 12 አንስቶ ሆኖ ከዚህ በተለየ አቅም እዚህ ቆየ ነው። እንደማንኛውም ሰው እዚህ ቆይተናል፣ ግን እኛም ሰው ነን።
በፒኔሎፔ ፓኡሉ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና አመሰግናለሁ። አሁን ደግሞ ለምሽቱ አበይት ስፖርታዊ ዜናዎች ወደ ኬኔዲ አባተ ወስዳችኋለሁ።
በስፔን በተካሄደ የቫሌንሺያ ግማሽ ማራቶን ውድድር ኢትዮጵያዊው ዮሚፍ ቀጀልቻ ሁለተኛ ወጥቷል። ውድድሩን 58 ደቂቃ ከ32 ሰከንድ ያጠናቀቀው ዮሚፍ በርቀቱ የኢትዮጵያን ክብረ ወሰን አሻሽሏል። ይህን የግማሽ ማራቶን ውድድር 58 ደቂቃ ከ10 ሰከንድ በማጠናቀቅ አንደኛ በመውጣት ያሸነፈው ኬንያዊው ኪቢዮት ካንዴ ሲሆን የሀገሩ ልጅ ዳንኤል ማቴኮ ሶስተኛ ወጥቷል። የዓለም አትሌቲክስ መረጃ እንደሚያመለክተው የመጀመሪያ የግማሽ ማራቶን ውድድሩን ያደረገው ኢትዮጵያዊው ደሰወርቁ ደግሞ አራተኛ ደረጃን ይዞ አጠናቋል። በሴቶች ምድብ በተካሄደው ውድድር ጀርመናዊቷ ኮልስታንስ ክሎስተሃፈን በአንደኝነት አሸንፋለች። 1 ሰዓት ከ05 ደቂቃ ከ41 ሰከንድ አትሌቷ ውድድሩን ያጠናቀቀችበት ሰዓት ነው። ከእርሷ በአራት ሰከንዶች ዘግይታ የገባችው ኢትዮጵያዊቷ ጽጌ ገብረ ሰላማ ሁለተኛ ስትወጣ፣ ሌላኛዋ ኢትዮጵያዊት ሀዊ ፈይሳ ደግሞ ውድድሩን በሶስተኝነት ጨርሳለች። የኢራን መንግስት በሴቶች ላይ በሚፈጽመው የመብት ጥሰት ምክንያት ፊፋ ሀገሪቱን ከኳታር 2022 ሊያግዳት ይገባል ሲሉ የሀገሪቱ አክቲቪስቶችና ስፖርተኞች ጠየቁ። የኢራን መንግስት በተቃዋሚዎቹ ላይ የሚወስዳቸው በጭካኔ የተሞሉ እርምጃዎችና ሴቶች በሀገሪቱ ውስጥ በሚካሄዱ የስፖርት ውድድሮች ላይ በነጻነት እንዳይሳተፉ መከልከላቸው ቀጥለዋል ያለው የኢራን የመብት ተሟጋቾች ቡድን ፊፋ ኢራንን ከዓለም ዋንጫ እንዲያግዳት ጠይቋል። የ22 ዓመቷ ማሳ አማኒ የራስ መሸፈኛ ወይም ሂጃብ በአግባቡ አለበሰችም በሚል በኢራን የሞራል ፖሊስ ከታሰረች በኋላ ህይወቷ ማለፉን ተከትሎ በመላ ሀገሪቱ ከፍተኛ ህዝባዊ ሰልፎች መቀስቀሳቸው ይታወቃል። በእነዚህ ሰልፎች ላይ የኢራን የጸጥታ ኃይሎች እየወሰዱ ነው በተባለው የኃይል እርምጃና በስፖርቱ ዓለም ሴቶች የሚደርስባቸውን መገለልም በመቃወም ነው የዓለም የእግር ኳስ አስተዳዳሪው አካል ፊፋ እርምጃ እንዲወስድ የተጠየቀው። በኢራን መንግስት ላይ የሚደረገው ተቃውሞ ከተጀመረበት ጊዜ አንስቶ የእግር ኳስ ተጫዋቾችን ጨምሮ በርካታ ታዋቂ ኢራናውያን ስፖርተኞች ለተቃውሞ ሰልፉ ድጋፍ አድርጋቸዋል በሚል መታሰራቸውን ዘገባዎች ያመለክታሉ። ማንነታቸው ያልተጠቀሰ የኢራን ስፖርተኞችና የሰብአዊ መብት ተሟጋቾች ለፊፋ የጻፉት ግልጽ ደብዳቤ የኢራን መንግስት በሀገሪቱ ውስጥ ያሉ በርካታ አትሌቶችን ድምጽ በማፈን የመናገር መብታቸውን ከልክሏል፣ በተጨማሪም ሴቶች በጨዋታዎች ላይ እንዳይገኙ ማገዱን ቀጥሏል ይላል። አክሎም ለፊፋ ገለልተኝነት አማራጭ አይሆንም ያለው ደብዳቤው ኢራን በህዝቦቿ ላይ ያላት ጭካኔ ከፍተኛ ደረጃ ላይ ደርሷል፣ ይህም ከእግር ኳስና ከስፖርቱ ዓለም የማያሻማና ጠንካራ የማግለል እርምጃ እንዲወሰድባት የሚያደርግ ነው ብሏል። ከአንድ የስፔን የህግ ድርጅት ጋር በመሆን ለፊፋ ደብዳቤውን የላከው ቡድኑ ኢራን የፊፋ ህግን የጣሰች መሆኗን ጠቁሞ ሌሎች ሀገራት ከዚህ ቀደም በተመሳሳይ ጥሰት ታግደዋል ሲል አመልክቷል። ይሁን እንጂ ለውድድሩ ከአንድ ወር ያነሰ ጊዜ በቀረበት በአሁን ወቅት ፊፋ ኢራንን ከኳታሩ የዓለም ዋንጫ የማገድ እድል ያለው አይመስልም። ለኳታሩ የዓለም ዋንጫ ኢራን በምድብ ሁለት ከዩናይትድ ስቴትስ፣ ከእንግሊዝና ከዌልስ ጋር መመደቧ የሚታወቅ ነው። ስቲቨን ጄራርድ የዘንድሮው የእንግሊዝ ፕሪምየር ሊግ ከተጀመረ በሁለት ወራት ጊዜ ውስጥ የተባረረ አራተኛው አሰልጣኝ ሆኗል። አንድ ዓመት ለሚጠጋ ጊዜ የአስቶን ቪላ አሰልጣኝ ሆኖ ያገለገለው ስቲቨን ጄራርድ ዘንድሮ ቡድኑ ባሳየው ደካማ አቋም ምክንያት ከኃላፊነቱ ተነስቷል። ቪላ ባለፈው ሐሙስ ጥቅምት 10 ከሜዳው ውጪ በፉልሃም 3-0 መሸነፉን ተከትሎ ነው የቀድሞው የሊቨርፑል ኮከብ ከኃላፊነቱ የተነሳው። ከጄራርድ በፊት 3 አሰልጣኞች የተባረሩ ሲሆን ውድድሩ በተጀመረበት የነሐሴ ወር በሊቨርፑል 9-0 መሸነፉን ተከትሎ ከቦርንማውዝ አሰልጣኝነቱ የተሰናበተው ስኮት ፓርከር የውድድር ዓመቱ ከተጀመረ በኋላ የመጀመሪያው ተሰናባች አሰልጣኝ ነው። በመስከረም ወር መጀመሪያዎች ላይ የተሰናበተው የቼልሲው ቶማስ ቱዌል ደግሞ በውድድር ዓመቱ ከአሰልጣኝነት በመሰናበት ሁለተኛው ሰው ሲሆን፣ ከጄራርድ በፊት የተሰናበተው የወልቨርሃምፕተኑ ብሩኖ ላዥ ሶስተኛው ተሰናባች አሰልጣኝ ነው። በመጨረሻም ኬንያዊው የማራቶን ሯጭ ማሪየስ ኪፕሴሬም በዶፒንግ ምክንያት የ3 ዓመታት እገዳ ተጣለበት። የ34 ዓመቱ አትሌት ማሪየስ ኪፕሴሬም በነሐሴ ወር በተደረገለት ምርመራ ኢፒዮ የተባለ የተከለከለ አበረታች ንጥረ ነገር መጠቀሙ እንደተረጋገጠ ምርመራውን ያደረገው የዓለም አትሌቲክስ ፌዴሬሽን አካል የሆነው የጸረ ዶፒንግ ተቋም አትሌቲክስ ኢንቴግሪቲ ዩኒት አስታውቋል። ውጤቱን ተከትሎ ኪፕሴሬም ዶፒንግ መጠቀሙን 2 ጊዜ ካስተባበለ በኋላ ጥቅምት 1 ጥፋቱን አምኗል ያለው ተቋሙ ጥፋቱን በማመኑ ምክንያት ሊጣልበት ይችል ከነበረው የ4 ዓመት እገዳ ላይ አንዱን በመቀነስ የ3 ዓመት እገዳ እንደጣለበት ባሳለፈው የውሳኔ ሐሳብ ላይ አመልክቷል። እንደ አውሮፓውያኑ በ2016 እና በ2019 የሮተርዳም ማራቶን አሸናፊ የሆነው ኪፕሴሬም አበረታች ንጥረ ነገር መጠቀሙ ከተረጋገጠበት ጊዜ አንስቶ በውድድር ያገኛቸው ውጤቶች ሁሉ እንደሚሰረዙና ሽልማቱንም እንደሚመልስ ተገልጿል። የኬንያ አትሌቲክስ ዘንድሮ በበርካታ የዶፒንግ ፈተናዎች የተናወጠ ሲሆን ከምስራቅ አፍሪካዊቷ ሀገር 1 ዓመት ባልሞላ ጊዜ ውስጥ ብቻ 16 አትሌቶች በተለያዩ የዶፒንግ ጥሰቶች እገዳ ተጥሎባቸዋል። ተጨማሪ 8 ኬንያውያን አትሌቶች ደግሞ በጊዜያዊነት ታግደው የምርመራቸውን ውጤት በመጠባበቅ ላይ ይገኛሉ። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምፅ ተከታተሉት የነበረው ደግሞ ጋቢና ቪኦኤ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸው ሀብታሙ ስዩም፣ በምስልና በድምፅ ምህንድስና ደግሞ አብሮን የቆየው ኤልያስ አስማረ። የነገ ሰው ይበለን። መልካም ምሽት።